Gambino VOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማግደር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። መስታወት አድራጋውም እዚህ ጋቢና አብራኛለች።
ሰላም እንደምናመሻችሁ። በዛሬው የጋቢና ጉዟችን አስቀድመን ወደ ኬንያ እናመራለን። የኬንያ ፖሊስ ባለፈው አርብ በቁጥጥር ስር ያዋላቸው 137 ህገወጥ የኢትዮጵያውያን ፍልሰተኞች ላይ ትላንት ከሰዓት ብይን ሰጥቷል። በፍርዱም እያንዳንዳቸው 300 የአሜሪካን ዶላር ወይም የስድስት ወር እስራት ተላልፎባቸዋል። የኢትዮጵያ ኤምባሲ መረጃ እንደሌለው ገልጿል።
ባለፈው 40 ሰዎች ነበሩ ታዮሌ ፖሊስ ስቴሽን። ከዛ እሱ ወደ አገር ቤት እንዲመለሱ አድርገናል። ምልህ አሁን ኤግዛክትሊ የምትላቸው ይሄ 130 ቁጥር ተይዟል ፍርድ ቤት ቀርቧል የምትለው እንደኔ እንደ ራሴ የማውቀው ነገር የለኝም እንደኔ።
በሌላ ዜና በኢትዮጵያ አዲስ የእህል ምርት መግባት በመጀመሩና የምርት ወቅት በመቃረቡ የጤፍና የስንዴ ዋጋ እስከ 200 ብር በኩንታል ሲቀንስ የገብስ ዋጋ ደግሞ የ100 ብር ጭማሪ ታይቶበታል። ተጨማሪ ዘገባ አለን።
በአሜሪካው የበጎ አድራጎት ድርጅት USAID የገንዘብ እርዳታ ትምህርት ተኮር የሆኑ በኢትዮጵያ 8 ቋንቋዎች የተሰሩ ተከታታይ የቴሌቪዥን ስራዎች ዛሬ ተመርቋል።
ህብረተሰቡ ደግሞ እንዴት ለልጆቹ ማንበብ እንዳለበት የመምህር ስራ ብቻ ሲሆኑ ድርሻ እንደሆነ የሚያሳዩ ፐብሊክ ሰርቪስ አናውንስመንት የሚባሉ ለህዝብ የተዘጋጁ መልእክታዊ ቪዲዮዎችን ተዘጋጅተዋል።
እንዴት ነሽ መስበክ? በ ቤተሰቦች ደህና ናቸው? በ መስበክ፣ ይህ የሚከተለኝ ነገር ምን እንደሆነ ታውቂያለሽ? በ
አዘጋጇን ብሩክታዊት ጥጋቡን ይዘናል። ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ካድማስ ተሻገሩ። ዜና እናስቀድም።
የኬንያ ምርጫ በተመለከተ 3 አቤቱታዎች ለጠቅላይ ፍርድ ቤቱ በመቅረባቸው ሰኞ ያበቃል የተባለው ረጅሙ የምርጫ ወቅት መራዘሙ ተገለጸ። በዚሁም መሰረት የመብት ተሟጋቾች፣ ፖለቲከኞች፣ መንግስታዊ ያልሆኑ ድርጅቶችና የቀድሞ የምክር ቤት አባላት ናቸው የፕሬዚዳንታዊ ምርጫውን ትክክለኛነት በመቃወም ለፍርድ ቤቱ አቤቱታቸውን ያቀረቡት። የቀድሞ ምክር ቤት አባል ሃሩን ሙዋው የምርጫ ኮሚሽኑ ሊቀመንበርና በፕሬዚዳንት ኬንያታ ላይ ነው የተቃውሞ አቤቱታቸውን ለፍርድ ቤቱ ያቀረቡት። ጥቅስ ዴሞክራሲያዊ አስተዳደር ተቋም የተባለውና መንግስታዊ ያልሆነው ድርጅትም በበኩሉ ምርጫው የፍርድ ቤቱን ውሳኔና መመሪያ ያልተከተለ መሆኑን አስመልክቶ አቤቱታውን አቅርበዋል።
አገሪቱ ውስጥ ጥብቅ የጦር መሳሪያ ቁጥጥር መኖር በቴክሳሱ ቤተ ክርስቲያን ውስጥ 26 ሰዎች የሞቱበትን ግድያ ማስቆም አይችልም ነበር ሲሉ ፕሬዚዳንት ዶናልድ ትራምፕ ተናገሩ። በአምስት የእስያ ሀገሮች ጉብኝት የጀመሩትና በአሁኑ ሰዓት ደቡብ ኮሪያ የሚገኙት ፕሬዚዳንት ትራምፕ ዛሬ ማክሰኞ እንደተናገሩት ዩናይትድ ስቴትስ በጠመንጃ ገዢዎች ላይ ቁጥጥሩ ቢቀጥል ኖሮ ያን ነፍሰ ገዳይ አሳዶ ራሱ መኪና ውስጥ የገደለውን ጀግና ሰው ማግኘት ባልተቻለም ነበር። ለወደፊቱስ የጦር መሳሪያ ቁጥጥር ፖሊሲ ለማውጣት ያቅዳሉ ተብለው የተጠየቁት ትራምፕ ሲመልሱ፣ አያችሁ፣ ቺካጎ ከፍተኛውን የጦር መሳሪያ ቁጥጥር ፖሊሲ ያለባት ናት። ግን ተመልከቱ፣ ቺካጎ ውስጥ ከፍተኛ ወንጀል ይፈጸማል ሲሉ መልሰዋል። የቴክሳሱ ነፍሰ ገዳይ ጠመንጃ ባይኖረው ኖሮ ከተፈጸመው እልቂት የባሰ ከፍተኛ አደጋ፣ ጥፋት ሊኖር እንደሚችል ፕሬዚዳንቱ ጨምረው ተናግረዋል።
በስተመጨረሻም ሰሜን ኮሪያ የኒውክሌር ጦር መሳሪያና የሚሳይል ፕሮግራም ስጋት ደቃኝ በመሆኑ የመላውን ዓለም ትኩረት የሚሻና እርምጃ ሊወሰድበት የሚገባ ነው ሲሉ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ አሳሰቡ። ሶል ውስጥ ከደቡብ ኮሪያው ፕሬዚዳንት ሙንጃይን ጋር በተካሄደ ጋዜጣዊ መግለጫ ትራምፕ በተናገሩት ቃል ከኪም ጆንግ ኡን ገዢ መደብ ድጋፍ መስጠት ጥቅስ ተቀባይነት የሌለው ነው ማለታቸው ተሰምቷል። ለምሽቱ የያዝናቸው ዜናዎች እነዚሁ ነበሩ። ከቀሪ የጋቢና ዝግጅቶች ጋር አብራችሁን ቆዩ።
ጋቢና ቪኦኤ
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማግዜርና
እኔም መስታወት አድራጋው አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር
ዛሬ ጋቢና ታክሲ ወደ ኬንያ ይሆናል የምታመራው። ኢትዮጵያውያንን የሚመለከት ዜና አለን። የኬንያ ፖሊስ ባለፈው አርብ በቁጥጥር ስር ያዋላቸው 137 ህገወጥ በሆነ መልኩ የገቡ የኢትዮጵያ ፍልሰተኞች ጉዳይ ላይ በትናንትናው ዕለት ብይን ሰጥቷል። በፍርዱም እያንዳንዳቸው 300 የአሜሪካን ዶላር ወይም የስድስት ወር እስራት ቅጣት እንዲሆንባቸው አሳልፏል። የኬንያ ፖሊስ ፍልሰተኞቹም በህገወጥ መንገድ ወደ ኬንያ ያመጧቸውን ሁለት ግለሰቦች ማለትም ደጀኔ ቻፋና ቻኮ ጂሎ የተባሉት ላይ ምርመራ እያካሄደ እንደሚገኝ አስታውቋል። በናይሮቢ ያለው የኢትዮጵያ ኤምባሲ ፍልሰተኞቹ ስለመያዛቸውም ሆነ ስለመታሰራቸው መረጃ የለኝም ሲል መልስ ሰጥቷል። ገልሞ ዳዊት ዘገባውን ከናይሮቢ ልኳል።
በሞያሌ ወደ ኬንያ ቅርብ ጊዜ በህገወጥ መንገድ ገብተዋል የተባሉት 137 ኢትዮጵያውያን ባለፈው አርብ ነበር በናይሮቢ ከዮሌ በመባል ሰፈር በቁጥጥር ስር የዋሉት። ሰዎቹ በኬንያ ፖሊስ ቁጥጥር ስር ከቆዩ በኋላ አትላንት ፍርድ ቤት ቀርበው እያንዳንዳቸው 300 የአሜሪካ ዶላር ወይም የስድስት ወር እስራት ተፈርዶባቸዋል። ጉዳያቸው የታየው ትላንት ከሰዓት ናይሮቢ እስሊ ሰፈር በሚገኘው የማካደራ ፍርድ ቤት ሲሆን 137ቱ ኢትዮጵያውያን ጥፋታቸውን ማመናቸው በፍርድ ቤቱ ተገልጿል። ፖሊስ ለኬንያ ዘ ስታንዳርድ ጋዜጣ ኢትዮጵያውያኑ ወደ ኬንያ የመጡት በቡድን ወደ ደቡብ አፍሪካ ለላኩ እንደነበረ ተናግሯል። የኬንያ ፖሊስ ከጉዳዩ ጋር በማያያዝ ሁለት ኬንያውያንን በቁጥጥር ስር አውለዋል። ከሁለቱ አንደኛው ተጠርጣሪ ኢትዮጵያዊ ስም ያለው ሲሆን የኬንያ የወንጀል ምርመራ ቢሮ ማንነታቸውን በመመርመር ላይ ነው። ደጀኔ ቻፋና ቻኮ ጂሎ የሚባሉት እኚህ ሁለት ኬንያውያን ህዳር 4 2010 ጉዳያቸው በፍርድ ቤት እንደምታይ የማካደራ ፍርድ ቤት ገልጸዋል። የኢትዮጵያውያኑን ሁኔታ ለመከታተል የካዮሌ ሰፈር ፖሊስ ጣቢያ፣ የኪያምቡ የወንጀል ምርመራ ቢሮ እንዲሁም የናይሮቢ የወንጀል ምርመራ ቢሮን ለማነጋገር ያደረግነው ጥረት አልተሳካም። በናይሮቢ ያለው የኢትዮጵያ ኤምባሲ ስለ ጉዳዩ ያውቃል ወይ ብለን በኤምባሲው የዲያስፖራ ክፍል ኃላፊ የሆኑትን አቶ አንዳርጉ በርሄን አነጋግረን ነበረ።
ባለፈው 40 ሰዎች ነበሩ ካዮሌ ፖሊስ ስቴሽን። ከዛ እሱም ወደ አገሬት እንዲመለሱ አድርገናል። ምልህ አሁን ኤግዛክትሊ የምትላቸው ይሄ 130 ቁጥር ተይዟል ፍርድ ቤት ቀርቧል የምትለው ይሄ እንደኔ እንደ ራሴ የማውቀው ነገር የለኝም። እንደኔ አሁን ያልከኝን ግን ማረጋገጥ አለብን።
አቶ አንዳርጉ ወደ ሀገር መልሰናቸዋል ያሉት ከሁለት ወር በፊት በተመሳሳይ ሁኔታ በናይሮቢ የተያዙ ኢትዮጵያውያን ሲሆኑ የዓለም አቀፉ የፍልሰተኞች ድርጅት አይኦኤም ፍልሰተኞቹን ወደ ሀገር የመመለሱ ሂደት ላይ ተሳትፎ እንደነበረ ገልጸዋል። በኬንያ ህገወጥ ጉዞ እያደረጉ በፖሊስ ለሚያዙ ኢትዮጵያውያን አቶ አንዳርጉ ወደ ሀገር የሚመለሱበትን ሂደት እንዲህ አስረድተዋል።
አሁን ይኸውልህ እኛ እንደ ዜጎቻችን አሁን እንደነገርከን ቁጥር ኤግዛክትሊ ይሄ ቁጥር ይህን ኦን ደ ግራውንድ ይሄ እናየዋለን። ሁለት እንደ ኤምባሲ የምናደርገው ምንድን ነው እነዚህ ዜጎቻችን በትክክል ያው ህግና ስርዓት በሚፈቅደው መሰረት እንዲታሰሩ ስድስት ወር ከዛ ገንዘብ ነው። ምክንያቱም ይሄ የራሳቸው ህግና አሰራር አላቸው። እነሱ ነው አንዳንዴ የሚሆኑና በማዘን እዛ አካባቢ ሁኔታውን አይተው ወደ ሀገሪቱ የሚመለሱበት ሁኔታ ኤምባሲው ላይ ይነጋገራሉ። እኛ ኤምባሲው እንትን አድርገን ሊሴፋሴ ሰርተን ወደ ሀገራቸው እንዲመለሱ እናደርጋለን። ይሄ ነው። ግን ምን መሰለ እያንዳንዱ እስር ቤት እንግዲህ ታውቃለህ፣ እያንዳንዱ ሰው መመደብ አይቻልም። ስለዚህ አንድ ቦታ ላይ እንትን ስንል አንድ ቦታ ላይ ይመጣል። ይሄ ዝም ብሎ ኮምፕሬሄንሲቭ የሆነ መፍትሄ ካለ ከውጭ ከሀገር ቤትም ከዚህም ያለውን እንትን ተባብረን ከዚህ ከኬንያ መንግስት ጋር በተባብረ የሚሰራው ስራዎች አሉ። ስለዚህ ይህን ያለው ሁኔታው
ብላሻንጉል
የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ወደሚቀጥለው ዘገባችን ነው የምናልፈው። የእህል ዋጋ በኩንታል በ200 ብር እንደረከሰ የእህል ነጋዴዎች ይናገራሉ። የአህጉራዊና ዓለም አቀፍ የንግድና ምጣኔ ሀብት ዘገባዎችን ሄኖክ ሰማዝጌር አጠናቅሯል።
የዓለም ምጣኔ ሀብት እድገት እያንሰራራ መሆኑን የጠቆመው የዓለም የገንዘብ ድርጅት IMF ዘንድሮ አፍሪካ በ2.6% አድጋ ለቀጣዩ ዓመት ደግሞ የ3.5% እድገት እንደምታስመዘግብ ያወጣውን ዘገባ በኢትዮጵያ ደግሞ አዲስ የእህል ምርት ወደ ገበያ መግባት በመጀመሩና የምርት ወቅት በመቃረቡ የጤፍና የስንዴ ዋጋ እስከ 200 ብር በኩንታል ሲቀንስ ገብስ ብቻ ጭማሪ ታይቶበታል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የፌዴራል ገንዘብ ግምጃ ቤት ኃላፊ እንዲሆኑ ጀሮም ፓወልን ለእጩነት አቅርበዋል። በሴኔቱ ከጸደቀ ጃኔት ሄለንን ይተካሉ። የዛሬ ንግድና ምጣኔ ሀብት አትኩሮት እነዚህ ይሆናሉ። አብራችሁን ቆዩ። ላለፉት 3 ዓመታት በአማካይ ከ200ኛ ባነሰ ሲያድግ የቆየው የአፍሪካ ምጣኔ ሀብት በቀጣዩ የበጀት ዓመት እመርታ ያሳያል ሲል የዓለም የገንዘብ ድርጅት IMF በዓመታዊ ጥናቱ አሳውቋል። አጠቃላይ አህጉራዊ እድገቱ 3.5% እንደሚሆን IMF አስታውቋል። ከአፍሪካ ሀገሮች ሲሶ የሚሆኑት በፈጣን በሚባል በአማካይ ከ500ኛ የበለጠ እድገት እንደሚያስመዘግቡ የዓለሙ ድርጅት ተንብዮአል። የIMF የአፍሪካ ስራ አስኪያጅ አበበ አይምሮ ስላሴ እድገቱ በጎ ቢሆንም በተለይ የዜጎችን የነፍስ ወከፍ ገቢ የጨመረ አልሆነም ብለዋል።
We're still going to have a situation where 12 out of the 45 countries in sub-Saharan Africa
ከፊል ሰሃራማ በሆኑ 12 የአፍሪካ ሀገሮች የሚኖሩ ዜጎች ምንም አይነት የነፍስ ወከፍ ገቢ ጭማሪ የሚያገኙ አይሆኑም። ይሄ ደግሞ 40% የሚሆነውን አጠቃላይ የአህጉሪቷን ህዝብ የሚመለከት ነው። የምጣኔ ሀብት እድገት ወደ ነበረበት ከ5-6% እድገት እንዲመለስ ብዙ ስራ ይጠይቃል። እድገት የሚያሳልጡ ፖሊሲዎችን ማውጣት ብቻ ሳይሆን በብቃት መተግበር፣ ድህነትን ለመቀነስ የተያዙ ጥረቶችን ወደፊት ለማሳካት ወሳኝ መንገድም ይሆናል።
የአፍሪካ ሀገሮች ምጣኔ ላለፉት 3 ዓመታት እድገቱ አሽቆልቁሎ የቆየው የዓለም የሸቀጥ ገበያ ውድቀት ጋር ተያይዞ እንደሆነ በዘገባው ሲያስረዳ ቆይቷል የዓለሙ ድርጅት IMF። ሆኖም ይላሉ የዓለም አቀፍ ልማት ጥናት ተቋሟ ጁዲት ታይሰን፣ እንደ ነዳጅና የመሳሰሉት የዓለም የሸቀጥ ገበያ መሻሻልን በገበያ ጥናታቸው ባለማካተታቸው ማለት IMF በአፍሪካ የሚታየው እድገት ከታሰበው ከፍ ያለ ሊሆን ይችላል ሲሉ ያስረዳሉ።
They haven't really looked at the impact of the recent increases in commodity prices. And in particular, oil has moved up well over $60.
በቅርቡ የዓለም የሸቀጥ ገበያ የዋጋ ጭማሪ ታይቶበታል። በተለይ ደግሞ የነዳጅ ዘይት ዋጋ በበርሜል ከ$60 በላይ መጨመሩና መሸጡ በጎ የምጣኔ ሀብት እድገትን ምልከታን ይዟል ነው የሚሉት ጁዲት ታይሰን። IMF ይህንን በሪፖርቱ አላካተተም ካሉ በኋላ መረጃቸው የነዳጅ ዘይት በ$50 ሲሸጥ በነበረበት ወቅት የተሰበሰበ እንደሆነ አስረድቷል። ኢትዮጵያ በ8.5% በመጪው ዓመት እንደምታድግ IMF በትንበያው አስቀምጧል። ባሳለፍነው ሳምንት የኢትዮጵያ ብሔራዊ ባንክ ገዢ አቶ ተክለወልድ አጥናፉ ወደ ፓርላማ ተጉዘው ነበር። በበጀትና የገንዘብ ጉዳዮች ቋሚ ኮሚቴ ፊት ቀርበው እንዳስረዱት ሀገሪቱ የውጭ ምንዛሬ ገቢና ክምችቷን ለማሻሻል የወርቅ ምርትን መጨመር እንዳለባት አስረድተዋል። በየጊዜው የውጭ ምንዛሬ ክምችቱ እየተሟጠጠበት የተቸገረውን የሀገሪቱን ማዕከላዊ ባንክ የሚመሩት አቶ ተክለወልድ አጥናፉ አይነተኛ የውጭ ምንዛሬ የሚያስገኘው ወርቅን ካዝናን ማስተካከያ መንገድ አድርገው የተመለከቱት ሆኗል። ባለፈው ዓመት ወርቅ ከ$200 ሚሊዮን በላይ ለኢትዮጵያ ያስገኘ ሲሆን የወርቅ ምርትን በመጨመር በተለይ እያንሰራራ ወደሚገኘው የዓለም የሸቀጥ ገበያ አዲስ አበባ ያላትን የገበያ ድርሻ የመጨመር ፍላጎት እንዳለ ያሳየ ሆኗል። ከብሔራዊ ባንክ ባገኘነው መረጃ መሰረት አንድ አውንስ ወርቅ በ$1,276.66 ይሸጣል። የዓለም የምጣኔ ሀብት ዋናው መዘውር መሪ የሆነው የዩናይትድ ስቴትስ ምጣኔ ሀብት ሲሆን እሱን ከሚመሩት ፖሊሲ ከሚቀይሱት ተቋማት መካከል የዶላሩን ቋት የሚቆጣጠረው የፌዴራሉ ግምጃ ቤት ይገኝበታል። ግምጃ ቤቱን እንዲመሩ የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ በቀድሞ ፕሬዚዳንት ባራክ ኦባማ ተሹመው ሲያገለግሉ የቆዩትን ጄኔት የለንን በጆሮም ፓውል እንዲተኩ ለሹመት አቅርበዋል።
Accordingly, it is my pleasure and my honor to announce my nomination of Jerome Powell to be the next chairman of the Federal Reserve. Congratulations.
ሹመታቸው በሴኔቱ ከጸደቀ የ64 ዓመቱ ፓውል በዓለም ትልቅ ተሰሚነት ያላቸው የባንክ ሰራተኛ ይሆናሉ። ጄኔት የለን የሥራ ዘመናቸው የፊታችን የካቲት ወር የሚጠናቀቅ ይሆናል። የሳምንቱ የዓለም አቀፍና የአህጉራዊ እንደዚሁም ሀገራዊ የምጣኔ ሀብት ዜናዎች እነዚህ ሲሆኑ፣ አሁን ደግሞ ወደ እናንተ ኪስ፣ ወደ እናንተ ጓዳ የጓዳ ምጣኔ እናልፋለን። ከኢትዮጵያ የእህል ነጋዴዎች ማህበር ባገኘነው መረጃ መሰረት አዲስ እህል የመግቢያው ጊዜ ስለሆነ እንደዚሁም ወደፊት የሚገባ እህል እየተጠበቀ ስለሆነ በዋጋ ላይ መጠነኛ የሆነ ቅናሽ ታይቷል። አንድ ኩንታል ማኛ ጤፍ በ2600 ብር ባለፈው ሳምንት ሲሸጥ የነበረው በ200 ብር ቀንሶ 2400 ብር፣ ነጭ ጤፍ በተለያየ ደረጃ ከ1900 እስከ 2300 ብር፣ ይሄም አይነተኛ የሆነ የ200 ብር በኩንታል ቅናሽ የታየበት ነው። ሰርገኛ ጤፍ ከ1600 ብር በኩንታል እስከ 1700 ብር በኩንታል ተሸጧል። የአተር ሽሮ ደግሞ በአዲስ አበባ ከ1600 እስከ 1700 ብር በኩንታል የተሸጠ ሲሆን ካለፈው ሳምንት ብዙም የታየ ለውጥ የለውም። ድፍን ምስር ከ2600 የተለያየ ደረጃ አለው። የታጠበው እንደዚሁም ያልታጠበው እስከ 3400 ብር ድረስ በየደረጃው የተሸጠ ነው። በቆሎ የደረቀው ከ900 ብር ጀምሮ ይሸጣል፣ ድብልቁ ነው። ነጩ ደግሞ 1100 ብር የነበረው አሁን በ100 ብር ቀንሶ 1000 ብር ገብቷል። አዲስ ምርትም እንደገባ ነው ከኢትዮጵያ የእህል ነጋዴዎች ማህበር ያገኘነው መረጃ የሚያመለክተው። 550 ብር በኩንታል አንስቶ እስከ 650 ብር በኩንታል እየተሸጠ ነው። ስንዴ ሀገር በቀሉ ከ850 እስከ 1000 ብር ተሸጧል። 1100 ነበር ባሳለፍነው ሳምንት። ገብስ በየአይነቱ ባለፈው ሳምንት ከ750 ብር እስከ 950 ብር የተሸጠ ሲሆን በዚህ ሳምንት የ100 ብር ጭማሪ አሳይቷል። ከ850 እስከ 1100 ብር ነው የተሸጠው። ከኢትዮጵያ ብሔራዊ ባንክ ባገኘነው መረጃ መሰረት ደግሞ አንድ የአሜሪካ ዶላር በ27 ብር ከ5 ሳንቲም ሲመነዘር፣ ዩሮ 31 ብር ከ50 ሳንቲም፣ ፓውንድ ደግሞ 33 ብር ከ80 ተመንዝሯል። የቻይና የን ደግሞ በብር 4 ተመንዝሯል። ለምሽቱ የያዝናቸው የንግድና ምጣኔ ሀብት ዜናዎች እነዚሁ ነበሩ። ሳምንት በሌላ ዝግጅት እንገናኛለን። እስከዚያው መልካም ምሽት።
እየተከታተላችሁ የምትገኙት ጋቢና ቪኦኤ ነው። ወደሚቀጥለው ዘገባችን የምናልፈው በሳውዲ አረቢያ መንግስት በሙስና ተጠርጥረው በቁጥጥር ስር ከዋሉት ልዑላን ሚኒስትሮች፣ የቀድሞ ሚኒስትሮችና ባለሀብቶች የአብዛኛዎቹ የባንክ ሂሳብ መታገዱን የሮይተርስ የዜና ወኪል ምንጮች አረጋገጡ። በሌላ በኩል በሳውዲ በጅዳ የሚገኝ የቀድሞ የዶቼ ቬለ ዘጋቢ ነቢዩ ሲራክ የመንግስት መገናኛ ብዙሀን ጉዳዩን በድፍን መዘገባቸውንና የግል ጋዜጦች ደግሞ ስም ዝርዝሩን ጭምር እየጠቀሱ በመዘገብ ላይ እንደሚገኙ ጠቁሙናል። ጽዮን ግርማ ዝርዝር አላት።
የሳውዲ አረቢያ አልጋ ወራሽ መሐመድ ቢን ሳልማን በጀመሩት የጸረ ሙስና ዘመቻ በቁጥጥር ስር ከዋሉት መካከል የአብዛኞቹ የባንክ ሂሳብ መታገዱን የዘገበው ሮይተርስ ከሁለት ምንጮቹ ማረጋገጡን ጠቅሷል። 11 የልዑላን ቤተሰቦች፣ 4 ሚኒስትሮችና ከ10 በላይ የቀድሞ ሚኒስትሮችና ቢሊዮነሩ ዋሊድ ቢል ታልን የሚጨምረው እስር በሙስና የተጠረጠሩበት ጉዳይ ምርመራ እልባት እስኪያገኝ የባንክ ሂሳባቸው ታግዷል ተብሏል። ዘገባው በአዲሱ የጸረ ሙስና ዘመቻ ኮሚቴ ባለሀብቶቹ በውጭና በሀገር ውስጥ ያላቸውን ንብረት ማገድ የሚያስችል አቅም እንዳለው ከመግለጽ በስተቀር በአሁኑ ሰዓት የትኛው የባንክ ሂሳብ እንደታገደ የሚያሳይ መረጃ እስካሁን አልወጣም። በሌላ በኩል ሮይተርስ ባወጣው አጭር የቪዲዮ መግለጫ ከታሳሪዎቹ መካከል ኢትዮጵያዊ ትውልድ ያላቸውን የሳውዲ ቱጃር ሼክ መሐመድ ሁሴን አላሙዲ የሚገኙበት ሲሆን ታስረውበታል ከተባለው ሪትስ ሆቴል ካርልተን ሆቴል የወጣው አጭር የቪዲዮ መግለጫ የሚያሳየው በሆቴሉ የእንግዳ መቀበያ ውስጥ በተነጠፈ ፍራሽ ላይ ብርድ ልብስ የለበሱ ሰዎች ተኝተውና ከጎናቸውም መሳሪያ ተቀምጦ ነው። በሳውዲ አረቢያ በጅዳ የሚገኘው የቀድሞ የዶቼ ቬሌ ዘጋቢ ነቢዩ ሲራክ ሁኔታውን በተመለከተ ጠይቀነው ነበር። በሳውዲ የሚገኙ የመንግስት መገናኛ ብዙሀንና የግል መገናኛ ብዙሀን ጉዳዩን እንዴት እንደዘገቡት ነው ብለንም አንስተንለት ነበር። በመጀመሪያ የመንግስት መገናኛ ብዙሀን ጉዳዩን እንዴት እየዘገቡት እንደሆነ ጠቁሞናል።
እዚህ በመንግስት ሚዲያ የተሰጠው መግለጫ ንጉሱ የጸረ ሙስና ኮሚሽን ተቋቋመ ካሉ ከሰዓታት በኋላ የተሰጠው መግለጫ ምንድን ነው? መንግስት ከፍተኛ ስልጣን የነበሩ ለምሳሌ በልዩ ጥበቃው አዛዥ የነበሩት የባህር ኃይል የነበሩት ከስልጣን መነሳታቸውን እንደገና ደግሞ የበፊቱ የማህበራዊ ጉዳይ ሚኒስትር የነበሩትና የዚህ የሳውዲ አቪዬሽን የሚባለው የውጭ ዜጎች በሳውዲ መተካቱን አርክቴክት የተባሉት አቀማባሪ የሚባሉት ትልቁ ባለስልጣንና የኢኮኖሚው አድቫይዘር አማካሪ የነበሩትኝ አድል ፈቲ ከስልጣን መነሳታቸውን በዝርዝር ሳይሆን እንዲህ በጨረታ ካሳወቁ በኋላ የሚተኩትን ሰዎች ሹምሹም ገልጸዋልኝ። ከዚያ ውጪ ባሉት ቀናት በሚቀጥሉ ሰዓታት ደግሞ የወጣው ዜና ምንድን ነው? ጸረ ሙስና ኮሚሽኑ እርምጃ መውሰዱን፣ በርካታ ሰዎች መታሰራቸው፣ አራት ያህል የሌላም ቤተሰቦች፣ አስራ አንድ ያህል ከፍተኛ ባለስልጣን የቀድሞ ባለስልጣናት እና እንዲሁም ደግሞ ከአስር በላይ የባለሀብቶች እና የቀድሞ ሚኒስትሮች እና በከፍተኛ ስልጣን የነበሩ ሰዎች መታሰራቸውን ነው በድፍን የገለጹት በመንግስት ሚዲያ በኩል።
ነቢዩ እንደሚለው ጉዳዩ ከፍተኛ ትኩረትን የሚሻ ቢሆንም መረጃ እንደ ልብ በሳውዲ እየተሰራጨ እንዳልሆነ ጠቅሶ የግል የመገናኛ ብዙሃን ከውጭ የሚገኙ መረጃዎችንም ጭምር እየተጠቀሙ የተወሰነ መረጃ እንደሚለቁ ገልጿል።
በግል ሚዲያም እንግዲህ በአብዛኛው መጀመሪያ ዝርዝር መረጃዎች የወጡ ሲቢኤስ ከአሜሪካን ሀገር፣ በሮይተር፣ በተለያዩ የውጭ መገናኛ ብዙሃን ጉዳዩን አንስተውታል። ዝርዝር ሆቴል ያለበት ሁኔታ ሆቴሉ እንደገለጹት እነሱ ናቸው። ከዛ በኋላ ደግሞ የዚህ ሳውዲ የሚገኙ የተለያዩ በአረብኛ የሚቀርቡ ዜናም የመገናኛ ብዙሀን እነ ብሎምበርግ የመሰሉ የቴሌቪዥን ጣቢያዎች ሁሉ በዝርዝር ስለ ባለ ሀብቶች ሁሉ ዝርዝር መረጃ ሁሉ ይዘው ያሉበት ሆቴል እንደሆነ ሁሉ ያቀረቡትኝ የግል ሚዲያዎች ናቸው።
ነቢዩ አያይዞ በርካታ ሰዎች ለዚህ ጉዳይ ትኩረት መስጠታቸውንና ምክንያቱም ደግሞ የታሰሩት ሰዎች በሀገሪቱ የፖለቲካና የኢኮኖሚ አቅም ላይ ትልቅ አስተዋጽኦ ያላቸው በመሆናቸው እንደሆነ ጠቁሟል።
እጅግ በጣም አናጋሪ ነው። የታሰሩት ሰዎች እኮ በነገራችን ላይ ምናልባት ኢትዮጵያውያን የሼህ ሁሴን አላሙዲን ጉዳይ ከፍ ብሎ ሊታየው ይችላል። እጅግ በጣም በሀገሪቱ ኢኮኖሚ ላይ ወሳኝ ቦታ ያላቸው እነ ሳል ካምል የሚባሉ ሼህ ሳል ካምል የሚባሉ ልዑል ወሊድ ቢን ጣላል የመሰለ ዓለም አቀፍ ሰዎች ናቸው እኮ ታሰሩ እየተባለ ያለው እና ጉዳዩ እጅግ በጣም አነጋጋሪ ነው፣ አስፈሪም ነው እና የዚህ ሀገር ደግሞ የደህንነትን ጉዳይ ስላለ በአብዛኛው ሰው በግላጭ እንዲሆን እያወሩ አይደለም። አሁንም በተለያዩ የሶሻል ሚዲያዎች ራሱ የሚለቀቁ ትዊት የሚደረጉትን እና የሚሰራጩት መረጃዎች የጉዳዩን አሳሳቢነት በትክክል የሚያስረዱ ይመስለኛል እና እጅግ በጣም ቅልብላለቀ ስሜት ነው በማህበረሰቡ መካከል የምትመለከችው።
የሼክ መሐመድ ሁሴን አላሙዲንን ጉዳይ በተመለከተ በዛሬው ዕለት መረጃ ለማግኘት ጠበቃቸው አቶ ተካ አስፋውን ጨምሮ በርካታ ሰዎች ጋር የሞከርን ሲሆን ስልካቸው ባለመነሳቱ፣ አንዳንዶቹም ደግሞ ጉዳዩ እልባት ሳያገኝ መረጃ ለመስጠት ፈቃደኛ ባለመሆናቸው መረጃ ልናገኝ አልቻልንም። እዚህ ዋሽንግተን ዲሲ የሚገኘው የሳውዲ ኤምባሲንም መረጃ ለማግኘት ከፍተኛ ጥረት አድርገን መረጃ ልናገኝ አልቻልንም። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።
Antemu barbale lubuki akasnan jede demi dem kai kai oh ascolto 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 ja jageto
jage jage jage
jageto oh ascolto
ascolto
ascolto ja jageto
jage jage.
የምትከታተሉት ጋቢና ቪኦኤ ነው። በአሜሪካው የበጎ አድራጎት ድርጅት ዩኤስአይዲ የገንዘብ እርዳታ ትምህርት ተኮር የሆኑ በኢትዮጵያ 8 ቋንቋዎች ተከታታይ የሆኑ የተሰሩ የቴሌቪዥን ስራዎች ዛሬ ለምረቃት በቅተዋል። በቅርቡም በተለያዩ የሀገር በቀል የቴሌቪዥን ጣቢያዎች ለእይታ ይቀርባሉ። ዋና አዘጋጇም ብሩክታዊት ጥጋቡን መስታወት አድራጋው አነጋግራለች።
ፀሐይ መማር ትወዳለች ከሶስት እስከ ስምንት ዓመት የዕድሜ ክልል ላይ ለሚገኙ ሕፃናት የሚዘጋጅ የቴሌቪዥንና የሬዲዮ ሳምንታዊ ፕሮግራም ነው። ህጻናት የማንበብ ችሎታቸው እንዲዳብር ጤናቸውን እንዴት መጠበቅ እንደሚገባቸውና ስነ ምግባርን በተመለከተ በጨዋታ ያዋዛ መልእክት ያስተላልፋል። ብሩክታዊት ጥጋቡ የፀሐይ መማር ትወዳለች አዘጋጇ ናት።
መጀመሪያ ደረጃ ላይ አንደኛ እስከ አራተኛ ክፍል ባሉበት ክልል ላይ የማንበብ ክህሎታቸው ከፍ እንዲል ትልቅ ጥረቶች የተደረጉ ነው። ይህም ያው ከሁለት በፈረንጆቹ አቆጣጠር በ2010 የወጣ አንድ ጥናት ነበር እና ልጆች በአፍ መፍቻ ቋንቋቸው እየተማሩ ግን የማንበብ ክህሎታቸው በጣም ዝቅተኛ ከሚጠበቀው ስታንዳርድ በታች እንደሆነ የሚያሳይ ነገር ነበር እና አንዱ ካሪኩለሙን መሰለስ ወይም ይህ ስርዓተ ትምህርቱን የተሻለ ለልጆቹ የሚቀርብ ማድረግ ስራ ነበረ። ሪድ ፎር ኢትዮጵያን አቺቭመንት ዴቨሎፕ ቴክኒካል አሲስታንት ወይም ሪቲ የሚባል ፕሮጀክት ተቀርጾ የኢትዮጵያ ሚኒስትሪ ኦፍ ኤዱኬሽን እንዲሁም የክልሎች የትምህርት ቢሮዎች ጋር በመሆን በአምስት የተለያዩ ድርጅቶች ነው የሚሰራው የነበረው። ከነዚህ ውስጥም አንዱ አርቲአይ፣ ሴቭ ዘ ችልድረን፣ ፍሎሪዳ ዩኒቨርሲቲ፣ ኢንቬኒዮ የሚባሉ የውጭ ድርጅቶች እና ከሀገር በቀል ደግሞ እኛ ዊስኪድስ ወርክሾፕ በጋራ በመሆን ይህንን ፕሮጀክት አብረን ኤክስኪዩት እናደርግ ነበር ላለፉት አምስት አመታት። እና ከነዚህ ስራዎች ውስጥ አንዱ ለመምህራን ይህንን አዳዲስ ክህሎቶች በቀላሉ እንዴት ክፍል ውስጥ እንደሚያስተምሩ የሚያሳዩ ቪዲዮዎችን ሰርተን ነበረ።
እንዴት ነሽ መክበክ? ቤተሰቦችሽ ደህና ናቸው? መክበክ፣ ይህ የሚከተለኝ ነገር ምን እንደሆነ ታውቂያለሽ?
እነዚህ አጫጭር የቴሌቪዥን ቪዲዮዎች በሰባት የኢትዮጵያ ቋንቋዎች ማለትም በአማርኛ፣ ኦሮምኛ፣ ትግርኛ፣ ሲዳማ፣ ወላይትኛ፣ በሀዲያ፣ በሶማሌ ቋንቋዎች ነው የተሰሩት።
ወደ 300 የሚሆኑ ቪዲዮዎችን በተለያዩ በእነዚህ ሰባት የኢትዮጵያ ቋንቋዎች ለመምህራኑ እንደ ግብአት እንደ ቲቺንግ ኤድ የሚጠቀሙባቸውን ሰርተናል እና አሁን ይህ ፕሮጀክት ወደ መጨረሻው አመቱ ላይ ነው ያለው፣ አምስተኛው አመት ላይ ነው። እና ከእነዚህ ስራዎች አንዱ ወደ ህብረተሰቡ ይህንን የአዲሱ የተከለሰውን ካሪኩለም ወይም ደግሞ ስርዓተ ትምህርት ማቅረብ ነበር። በዚህ ዙሪያ የፀሐይ ማማት ወልዳለች ፕሮግራም ያው ብዙ ህጻናት የሚያውቁት የተለመደ ይዘቱም ደግሞ ጥሩ የሆነ የትምህርታዊ እንደሆነ ስለታመነበት ይህንን ክህሎቶች በዚህ በፀሐይ ፕሮግራም ስር እንዲተላለፉ ተደረገ። በሁሉም ክልል ቴሌቪዥን ጣቢያዎች ይታያሉ ማለት ነው። እንዲሁም የተለያዩ የትምህርት ቤቶችም እንዲሁ እንዲሰራጩ ይደረጋል ማለት ነው። ይሄ ለህጻናት ታርጌት ያደረገ ሲሆን ህብረተሰቡ ደግሞ እንዴት ለልጆቹ ማንበብ እንዳለበት የመምህር ስራ ብቻ ሳይሆን የወላጅም የሁሉም ድርሻ እንደሆነ የሚያሳዩ እንደ ፒኤስሲ ወይም ደግሞ ፐብሊክ ሰርቪስ አናውንስመንት የሚባሉ ለህዝብ የተዘጋጁ መልእክታዊ ቪዲዮዎችን ተዘጋጅተዋል። ደግሞ ወላጆችንና ትልልቅ ሰዎችን ታርጌት ያደረገ ፕሮዳክሽን ነው ማለት ነው።
ፊደል በን ማንበብ ችለሻል?
ማንበብ ችያለሁ።
ንግቢ ፀሐይ፣ ስለ ፊደል በ አንድ መጽሐፍ አለኝ ላሳይሽ እፈልጋለሁ።
በዩኤስኤአይዲ የገንዘብ ድጋፍ በዋነኝነት እነዚህ ቪዲዮዎች ይዘጋጁ እንጂ የክልል የትምህርት ቢሮዎች ከፍተኛ እገዛም እንዳልተለያቸው ብሩክታዊት ትገልጻለች።
የፀሐይ ማማት ወልዳለች 8 ቪዲዮዎች እንዲሁም ትምህርታዊ የሆኑ ቀስቃሽ መልእክቶች የተዘጋጁት በዩኤስኤአይዲ የገንዘብ ድጋፍ ነው። ከዛ ባሻገር ደግሞ የክልል የሁሉም ክልላት ለምሳሌ የአማራ፣ የትግራይ፣ የኢትዮ ሶማሌ፣ የኦሮሚያ ደቡብ ክልል ትምህርት ቢሮዎች በሙሉ ደግሞ ቴክኒካል ወይም ደግሞ ይህ የባለሙያ ሰፖርታቸውን አድርገዋል። ስለዚህ ያ ማለት ምንድን ነው? እነዚህ ፕሮግራሞች ከመሰራታቸው ከጥንስሱ ጀምሮ ቶፒኩን ከመምረጥ ከካሪኩሉም ጋር ወይም ከስርዓተ ትምህርቱ ጋር የማሳለጥ ስራን፣ ስክሪፕቱን የመመርመር፣ ከዛ ሰዎች ድምፅ ሲቀዱ ራሱ በተለየ የቋንቋዎቹ ኤክስፐርቶች አብሮ ስቱዲዮ በመቀመጥ በማየት ኤዲት የተደረጉት እንደገና በመመርመር እነዚህን ሁሉ እስከ መጨረሻው ፕሮሰስ አብረው ተሳትፈዋል እና ከዛሬም ከሰራናቸው ለየት የሚያደርገው የሚኒስትሩ እና የቢሮ የሁሉም ትምህርት ቢሮዎች ቀጥታ የሆነ ፕሮዳክሽን ላይ የመሳተፉ ጉዳይ ነበር።
በእነዚህ የመማሪያ ቪዲዮዎች ውስጥ የአካል ጉዳተኞች ታሪክም ተካቶበታል።
የአካል ጉዳተኞች በተቻለ አቅም ራሳቸውን እንዲያዩ፣ ምክንያቱም የህብረተሰቡ አካል ስለሆኑ እነዛን ገጸ ባህሪቶቻችን ውስጥ በምንጽፋቸው ስክሪፕቶች ውስጥ እንዲጸባረቁ እናደርጋለን። ከዛም ባሻገር ለመጀመሪያ ጊዜ የህጻናት ፕሮግራም እንደምታውቂው የኛ መስማት የተሳናቸው ልጆች ፕሮግራሙን እያዩ እኩል መከታተል እንዲችል እናደርጋለን እና በዚህኛውም ኤፒሶዶቻችን ላይ በሰባቱም ቋንቋ መስማት የተሳናቸው ልጆች እንዲያዩ ይህንን የምልክት ቋንቋ ለመጨመር ጥረት ተደርጓል እና ብዙ የአስራ አምስት ደቂቃ ስራ በጣም ትንሽ ትመስላለች፣ ግን በቃ ሙዚቃው አለ እንዳልኩሽ፣ አኒሜሽኑ አለ። አኒሜሽኖቹ ራሳቸው ይለወጣሉ። ለምሳሌ በአማርኛ ቆንጅትን አይተሻት ከሆነ እነዚህ ሶማሌኛ ላይ ቆንጂት የምትባለው አለች አሚና ልትሆን ትችላለች። ስለዚህ ልትቀመጥም ትችላለች። ስለዚህ እንደገና ይሰራል ማለት ነው። እና ምንም እንኳን ሁሉንም ነገር ከስክራች ባይሰራ ለባህሉና ቋንቋውን ያገናዘበ ለውጦች መደረግ አለባቸው።
የማንበብና የመጽሐፍ ስነ ምግባር ላይ ያተኮሩት እነዚህ ቪዲዮዎች በኢትዮጵያ ከ15 ሚሊዮን በላይ ለሚገመቱ ከአንደኛ እስከ አራተኛ ክፍል ላሉ ተማሪዎች ማዕከል ያደረገ ነው። በቅርቡም ለእይታ ይበቃል።
እንግዲህ የጋቢና ዝግጅታችን በዚሁ ተጠናቋል። ነገ እስከምንገናኝ
በሰላም እደሩ።